የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረናል።
There's one short song there by Rumi, and he was a 13th century Persian poet and a Sufi master, and he's very popular now thanks to a translator by the name of Coleman Barks.
በአዲሱ ዓመት 2020 መጀመሪያ የራዲዮ መጽሔት ቅንብር ዛሬ የምንተዋወቃቸው ሌሎች ሁለት እንግዶችም አሉን። የአዲስ ዓመት ቃና
ለኢትዮጵያ በጣም ብዙ ተስፋዎችን ለማየት የሚችል ግንዛቤ አለኝ። በሌላ በኩል ደግሞ በጣም ብዙ ተስፋ አስቆራጭ የሆኑ ሁኔታዎችም አሉ። እና እነዚህ ሁለት ግንዛቤዎች አሉ። ቦት ተስፋ ሰጪም ተስፋ አስቆራጭ ሁኔታዎችንም አያለሁ። ይሁንና የኔ መንገድ ተስፋ ሰጪ በሆኑ ነገሮች ላይ ብናተኩር እንሻገራለን በሚል ስለሆነ ብዙ የምጽፋቸው መናገራቸው ማለማቸው ሁሉ ተስፋን በሚሰጡ ነገሮች ላይ ነው።
ዶክተር ጌብ ሀምዳ ይባላሉ። እንደዚህ ጋር ይልቁንም እንደ ሰባዊ ፍጡር ለሰላም የግሌ የተግባር እቅድ በሚል በያዙት ዘመቻቸው ዙሪያ እናወጋለን።
የህይወት ፍልስፍና ብለህ ላልከው ነገር አንድ ነገር ላለው የሳውት አፍሪካን አባባል ነው። በጣም ስለምወደው የራሴ ነው ማረግም። አንድ ቃል አላቸው ኡቡንቱ ይላል። I am because you are። አሁን እኔ መናገር አንተ ስላዳመጥከኝ፣ ያንተ መናገር ደግሞ የሚያዳምጡ ሰዎች ስላሉ፣ ስለዚህ አንዳችን ለአንዳችን መፈጠራችንን በጣም በርግጠኛ ነኝ የማምነው። ስለሆነ አንተ ያንተ እንዳልሆንክ
አላስቀምጥ የሚለው የጀርባና የህብለሰረሰር ህመም መከላከያና ህክምናው ዶክተር ሰላማ ክሊሉ አብረውን ያመሻሉ። ጤና ይስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥር 3 2012 ዓመተ ምህረት ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ የሙዚቃ ቃናው ደሳለኝ መኮንን ነው። መሆኑን ሙዚቃ ያለበት ቤት ከሌሎች ቤቶች በምን ይለያል? ሙዚቃ ከስሜት አራቂነቱ አንዳንዴም ከአካሚነቱ ባሻገር ለህይወት በተጨባጭ የሚያስገኛቸውን ትርፋቶች የሚያስቃኝ ጥናት ምን አይነት ሙዚቃ በሰውነት ላይ ምን አይነት ተጽዕኖ ያሳድራል የሚለውን ጨምሮ ጊዜያችን ከፈቀደ የምንጨዋወታቸው የአዲስ ዓመት ወጎች ውስጥ ናቸው። ህይወትና ስራቸውን የምንዘከራቸው የታሪክ የሃይማኖትና ስነ ጽሑፍ ሰው ታሪክም ይዘናል። አሁን እሁድ ከሆነ ለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ ያለም ዜና በኋላ መለሳለሁ። እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። ደቡብ አፍሪካ የሚገኙት ጠቅላይ ሚኒስትር አብይ አህመድ ከሀገሪቱ ፕሬዝዳንት ሲሪል ራማፖሳ ጋር ተገናኝተው በሁለቱ ሀገሮች የጋራ ጉዳዮች ላይ ስምምነት ደርሰዋል። በተለይ ደቡብ አፍሪካ ያሉ ኢትዮጵያውያንን በተመለከተ ጉዳያቸውን የሚከታተል ከደቡብ አፍሪካ መንግስት ከኢትዮጵያና ከማህበረሰቡም የሚውጣጣ የጋራ ኮሚቴ እንደሚቋቋም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ እዚያ ያሉ ኢትዮጵያውያንን ሰብስበው አነጋግረዋል፣ ንግግርም አድርገውላቸዋል።
በእናንተ ታሪክ እንደምታውቁት የሀገራችሁ መሪ የእናንተ ጉዳይ ግድ ብሎት ከዚህ ሀገር መንግስት ጋር ተነጋግሮ ፍሬያማ ተስፋ ሰጪ ድርድር ያደረገበት የመጀመሪያው ቀን ከመሆኑን ባሻገር ኢትዮጵያ ለማዲባ በጭንቁ ዘመን ፓስፖርት ሰጥታ የትግል አጋር እንደሆነች ሁሉ ዛሬ ደቡብ አፍሪካን ቤታችን ብለው የሚሰሩ የሚተጉ ኢትዮጵያውያን ተከብረው እንዲኖሩ ህጋዊ ፍቃድ እንዲሰጣቸው ያቀረብነው ጥያቄ ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፖዛ ያለን ጥያቄ አንድ ብቻ ነው። እርሱም የዜጎቻችን ጉዳይ ነው ብለን አበክረን ስላነሳን እሳቸው በውጭ ጉዳያቸው የሚመራ ኮሚቴ አቋቁመው የኢትዮጵያን ዲያስፖራ ጉዳይ በተለየ መንገድ በማየት ህጋዊ እርምጃ እንደሚወስዱ ቃል ገብተውልናል።
ጠቅላይ ሚኒስትር አብይ አህመድ አክለውም የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ኢትዮጵያውያን ሰርቶ አደር ላባደር ለፍቶ አደር መሆናቸውን እንደሚያውቁ እንደገለጹላቸው በኢትዮጵያ አምባሳደር በኩልም ከማህበረሰቡ ተወካዮችም የተውጣጣ ኮሚቴ ተቋቁሞ ከፕሬዝዳንቱ ጋር እንዲነጋገር ቀጠሮ መያዙንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ሲሪል ራማፎሳ ጋር ባደረጓቸው ስምምነቶች ዲፕሎማሲያዊና ኦፊሴላዊ ፓስፖርት ለያዙ የሚሆን የቪዛ ፈቃድ፣ በቱሪዝም መስክ ትብብር ለማድረግ የሚያስችል ስምምነት፣ በጤናው ዘርፍ ትብብር ለማድረግ የሚያስችል ስምምነት የሚሉ መደረሳቸውን የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ መገናኛ ገጹ ላይ አስፍሯል። ዝርዝር ያሉ ዘገባዎችን ይዘን እንመለሳለን። ምስራቅ ዲሞክራቲክ ሪፐብሊክ ውስጥ በሳምንቱ በእስላማዊ ሸማቂዎችና በመንግስቱ ኃይሎች መካከል በተካሄደው ውጊያ 30 ወታደሮች መገደላቸውን የሀገሪቱ ባለስልጣናት ዛሬ አስታወቁ። በውጊያው ሌሎች 70 ወታደሮች ቀላልና ከባድ ጉዳት እንደደረሰባቸውም ተገልጿል። ጉዳቱ የደረሰው ወታደሮቹ የተባበሩት ዲሞክራሲያዊ ኃይሎች የሚባሉትን ታጣቂዎች ሰሜን ኪቩ ክፍለ ሀገር ውስጥ የሚገኘውን ጠቅላይ ማዘዣ ማዕከላቸውን ለመያዝ በከፈቱት ጥቃት ወቅት እንደሆነ የጦሩ ቃል አቀባይ ገልጸዋል። የመንግስቱ ወታደሮች መዲና ከተማ ውስጥ በተካሄደው ውጊያ 40 ሸማቂዎችን መግደላቸውና ከመካከላቸው 5ቱ አዛዦቻቸው መሆናቸውን ገልጸዋል። ጠቅላይ እዙንም መቆጣጠራቸውን ተናግረዋል። ኢራን ዋና ከተማ ቴህራን ውስጥ በኢራን ሚሳኤል ተመቶ በወደቀው አውሮፕላን ውስጥ ተሳፍረው የነበሩ 176 መንገደኞችን ለማሰብ ተሰናድቶ በነበረ የሻማ ስነ ስርዓት ላይ ተገኝተው የነበሩት በኢራን እንግሊዝ አምባሳደር ሮብ ማኬየር በሀገሪቱ ባለስልጣናት ለአጭር ጊዜ ታስረው እንደነበር አስታወቁ። አምባሳደሩ የታሰሩት በቴህራኑ አሚር ካቢር ዩኒቨርሲቲ ደጅ ላይ በተደረገ ስብሰባ ውስጥ ተገኝተው አጠራጣሪ አድራጎቶች እንዲፈጽሙ ይደረግ በነበረ ተንኳሽና የቅስቀሳ ተግባር ላይ ተሳትፈዋል በሚል መሆኑን የኢራን ሜህር የዜና አገልግሎት ዘግቧል። አምባሳደር ማኬር ትናንት በትዊተር ባወጡት መልእክት በሥነ ሥርዓቱ ላይ የተገኙት ለተገደሉት 176 ሰዎች ክብራቸውን ለመግለጽ እንደሆነ አመልክተው የተገኙት በሰልፍ እንዳልነበረ ገልጸዋል። አውስትራሊያ ውስጥ የከበደ ጉዳት እያደረሰ ያለው ሰደድ በአየሩ እየቀዘቀዘ መምጣት ምክንያት እየረገበ መሆኑን ባለስልጣናቱ አስታውቀዋል። በቃጠሎው የበረታው ጉዳት የደረሰባት የኒው ሳውት ዌልስ ግዛት ከተማ ባዳላ አቅራቢያ የተሰማሩት የእሳት አደጋ ተከላካይ ቡድኖች ዛሬ በሰጡት መግለጫ ሰደዱን ከመከላከል ወደ ማጥቃት መሸጋገራቸውን ተናግረዋል። ከቃጠሎዎቹ 111 ከነበሩት አሁን 40 መቅረታቸውን እና በቁጥጥር ስር መዋል አለመቻሉን እየገለጹ ናቸው። የዜናው ሰዓት አበቃ። ለቀሪው ዝግጅት ወደ አሉላ መልሳችሁ።
እሁድ ጥር 3 2012 ዓመተ ምህረት የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ደሳለኝ መኮንን ነው። አሁን የመክፈቻዋን ስልት እናስቀድም።
Each day with a prayer, and let the answer be the day. Go inside to where the silence waits your stay. At once you found some quiet, still the mind, follow the breath. Your thoughts might be a riot, that's okay. Do it anyway. Start each day with a prayer, and let the answer be the day. Stop and become aware of what the silence has to say. Time after time, line upon line, words of truth have come from above. Age after age, and page after page, with one simple message, learn to love.
በመግቢያ ያስተዋወቅኩት የቀድሞ የአሜሪካ ድምፅ አቀናባሪ ለረዥም ዓመታትም የዚህ የራዲዮ መጽሔት ፕሮግራም አቀናባሪ የነበረው ቴሌላይም ባክ ነው። የዛሬው ድምፃዊና የሙዚቃ ደራሲ ስለ አዲስ የህይወት ዘይቤውና ስለ ሙዚቃ ስራዎች ሊያወጋን ብቅ ብሏል። የጡረታ ዘመን በርግጥም አዲስ ምዕራፍ መሆኑን ብቻ ሳይሆን አዲስና ምናልባትም ያልተጠበቀ ስራ የሚሰራበት የተደበቀ ክህሎት የሚወጣበትም ይመስላል። በቴሌ ዘይቤ ከዜማው ጥቂት ገፋ አድርገን እንስማ። ቀኑ ይናገር የጸሎታችን መልስ ይሁን።
Age after age and cage after cage, we've been learning how to be free. Start each day with a prayer and let the answer
be the answer be the day. Kelly Lambay, welcome back, Kelly.
Aluloye, thank you so much. It's a delight to be here, and thank you for wanting to find out more about the album.
ቤቱ በሙሉ የዝግጅት ክፍላችንን ማለቴ ነው በቁልምጫ ነው የሚጠራው። ታዲያ እርሱ መልሶ በአማርኛ የቁልምጫ አጠራርና ዘይቤ እንደምናደርገው ከስማችን መጨረሻ ይህን በመጨመር ነው የሚጠራን። ትኩስ ስሜት በሚያጋባ ዘይቤ ነው ለአቀባበልና ስለ ሙዚቃ ስራው ብዙ ማወቅ ለራዲዮ መጽሔት አድማጮች ለማድረስ የደረብኝን ፍላጎት በማወደስ ደስታውን የገለጸው የቀድሞውን የሬዲዮ ፕሮግራም አቀናባሪውን ዛሬ ድምፃዊ የዜማና ግጥም ደራሲው ቴሌላይም ባክስል በአዲስ ስሙ ላስተዋወቅ። ለመሆኑ አዲሱ ሙያዊ ማንነት እንደምን ያለ ስሜት ያሳድራል? እዚህ ሳለ ስለምናውቀው ጥንቅቅ ስላለው ስለረቀቀው የአቀናባሪነት ሙያ በሙሉ የስራ ጓደኞቼ ይስማማሉ። ቀደም ብዬ ያስተዋወቅኩትን ይህኛውን የማናውቀውን ድምፃዊውን ቴሊን ግን ሳደብቀን አልቀረህም። ለመሆኑ ከየት መጣ ለሚለው አስተያየት አዘል ጥያቄ ግን በተለመደው ትህትና ባቀለመው ፈገግታ የታጀበ አስተያየቱ እንዲህ ሲል ጀመረ።
I don't know if I was hiding. There are a lot of people here with talent because I've watched them perform at different times, including yourself and Adisu, who I was very happy to be part of the team that put together Radio Mag.
መደበቄን እንኳን እንጃ ነገር ግን የናንተም እንደዚያው ነው ሲል አብሩን በሚሰራበት ወቅት ያያቸውን የብዙዎችን የተለያዩ ክህሎቶች በማውሳት አወደሰልኝ። የሙዚቃ ዝንባሌው ግን ብዙ አመታት ወደ ኋላ እንደሚጓዝ ከልጅነት ዘመን እንደሚነሳም አጫወተኝ።
Well, I have to say I've been a songwriter for quite a number of years. Maybe when I was 22 years old, I found that I had a certain skill in writing melodies, let's say.
ለብዙ አመታት የሙዚቃ ደራሲ ነኝ ብል አልሳሳትም። ገና 22 አመቴ ላይ ሆኜ ይመስለኛል ዜማ የመቀመር ተሰጥኦ እንዳለኝ ተረዳሁት። እናም ባለፉት አመታት አልፎ አልፎ ከጓደኞቼ ጋር ዜማና ሙዚቃን ማዋሃድ ጀመርን። እኔ አንዳንዴ የሙዚቃ ቅኝት ሲያስፈልግ አቀርባለሁ። እናም አንዳንዴ ህይወት ከበድ ሲል ሙዚቃ በመንፈስና በስጋ ወደ ቀና ጎዳና ቀዝፎ ሲያወጣኝ አስተውላለሁ።
ጨዋታችንን ቀጠልን። ፈጽሞ ያልተጠበቅነው እርግጥ በአድናቆት የተማረክንለት ስራ ነው። ቁልፉ ቃል ግን ያልተጠበቀ መሆኑ ነው። ያለ ጥርጥርም የመጀመሪያው የሆነ ሰው የሰራው የሙዚቃ ስራ አይመስልም። እስኪ እንዴት ከዚህ እንደደረስክ በጥበብ ጉዞ ያለፍከውን ጎዳና የመጣህበትን መንገድ መለስ ብለህ አሳየናልኩት። ካበቃ በኋላም ቢሆን የሆነው እኔም ያልጠበቅኩት ነው ይላል ቴሊ።
I have to say it was a surprise to me actually.
Quite a surprise.
I went to Asheville 5 times to work on the CD, 3 times in 2018 and 2 times in 2019. And when I first went there in May of 2018 and I started working with arrangers, people who had taken my songs, these 15 songs,
ሙዚቃውን ለመስራት አቀናባሪዎቹ ወዳሉበት አሽቪል ያደረገውን ተመላላሽ ጉዞ 15 የተለያዩ ነገር ግን ያላለቁ ሙዚቃዎቹ በፒያኖና ሌሎች ልዩ ልዩ ሙዚቃ መሳሪያዎች አንዳንዶቹም ባጃቢዎች ህብረ ዜማ ጭምር እንዴት እንደተጫወቷቸው ሂደቱ ያለ ጥርጥር ባስገራሚነት እየተመላ እንደነበርም ገለጸልኝ። አንዳንዴ ግን የነብር ጭራ አንዴ ከያዙ እንደሚባለው ነው የሆነብኝ ይላል ቴሊ።
And at times I felt like I had a tiger by the tail. I knew I was responsible for what was happening.
ስራው የሚጠይቀው ሁሉ ፈተና የኔ መሆኑን አውቃለሁ። ነገር ግን ለዚያ የሚበቃ ክህሎት እንደነበረኝ እርግጠኛ አልነበርኩም ሲል ከውቃቀናባሪዎችና ከሙዚቀኞች ጋር አብሮ በመስራት የተዋጣለት ስራ ሊሰራ መቻሉን አጫወተኝ። ታዲያ ያን የተለየ ስሜት ያሳደረብኝን ቀኑ መልስ ይሁን በሚል ርዕስ የተጫወተውን ዘፈን ድርሰት ይዘትና በግጥሙ ስለተካተቱት ቁም ነገሮች አብረን በምንሰራበት ወቅት በመናውቀው መንፈሳዊ ዝንባሌው ስለ ህይወት ስናወጋ ይነግረኝ የነበረውን በማስታወስ ከዚያ ዝምድና ይኖረው ይሆን ወይ በሚል የድርሰቱን መሰረቶች ጨምሮ እንዲያጫውተኝ ጠየቅኩት።
Well, let the answer be the day. I know of a woman by the name of Elizabeth Patterson. She was a very spiritual person, and she was well known for having a process that in the beginning of each day, she would listen for guidance from her heart, from God, and then she said, and then I let the day become the answer, is what she used to say. I let the day become the answer. So she trusted that if she put out a prayer in the morning, or prayers, that the whole day as it unfolded would be an answer to those prayers.
Let the answer be the day, you know.
About her,
Elizabeth Patterson የምትባል አንዲት ሴት አውቃለሁ። በጣም መንፈሳዊ ሴት ናት። በየቀኑ ማለዳ ላይ የአምላክን አመላካችነት ከልቧ ለመሻት በምታደርገው የጸሎት ልማዷ ትታወቃለች። እናም let the day become the answer, ቀኑ መልስ ይሁን ቀኑ በሚሰጠኝ መራለሁ የሚል አነጋገር አላት። የማለዳ ጸሎቷ ምንም ይሁን ምን ቀኑን የሚሆነው የዚያ ምላሽ ነው ብላ ታምናለች ወይም ማመን ትመርጣለች። እናም ስለዚያ አመለካከቷና እይታዋ ስለ ጥልቅ እምነቷ ለመጀመሪያ ጊዜ ስሰማ አንዳች ነገር ውስጤ ሲጭር ተሰማኝ። ከዚያም ብዙ አመታት በኋላ በአውሮፓ የዘመን አቆጣጠር በ2017 ዓመተ ምህረት መገባደጃ አንድ የሙዚቃ ድግስ ላይ የሰማሁት ዜማ ሌላ መልካም ስሜት አጫረብኝ። ከዚያም ወደ ቤቴ ገብቼ ሙዚቃ መጫወት ስጀምር ለዚህ ዘፈን የሚሆነውን ዜማ ደረስኩ። ከዚያ የሆነው ግልጽ ነው። Let the answer be the day የሚለው ሐሳብ ግን ለአመታት ውስጤን ሲቆረቁር የኖረ ነው።
Start each day with a prayer, and let the answer be the day.
Stop
and become aware of what the silence has to say. Time after time, line upon line, words of truth have come from above. Age after age, and page after page, with one simple message, learn to love.
ልክ መንፈሳዊ ዘስላላቸው ዘፈኖቹ ግጥምና ዜማዎችም የተነቃቃበትን ስሜት ለዚያ ምክንያት ይሆኑትን እንዲነግረኝ ጠየቅኩት።
I never thought about writing a song about supernal light, though I was aware of the term. But what happened is I had the music. The music came to me, and actually I basically wrote out the song. Then I start listening, as it were.
ዜማ ደርሳለሁ ብዬ አስቤ አላውቅም። ሱፐርናል ላይት የሚለው ዘፈን አባባሉን ባውቅም አስቤው አላውቅም። እና ዜማው በሐሳቤ መጣ። ስለዚህ የሙዚቃውን ኖታ ጻፍኩት። ከዚያም ለዚህ ዜማ ግጥሙ ምን ይሆናል ብዬ ራሴን መጠየቅ ጀመርኩ። ስለዚህ የግጥሙ ቃላት ከዜማው አወራረድ ነው የመነጩት።
There's one short song there by Rumi, and he was a 13th century Persian poet and a Sufi master. And he's very popular now thanks to a translator by the name of Coleman Barks. So the Rumi lyrics already existed.
አጭር ከሩሚ ግጥሞች ነው የመጣው። ሩሚ በ13ኛው መቶ ክፍለ ዘመን የኖረ የፋርስ ገጣሚና የሱፊ እምነት አባት ነው። ኮልማን ባርክስ ለተባለ ተርጓሚ ምስጋና ይግባውና በአሁኑ ዘመን የሩሚ ሥራዎች ቀልብ እየሳቡና ብዙ አድናቆት እየተቸራቸው ነው። ስለዚህ የሩሚ ግጥሞች የነበሩና ያሉ ናቸው። እኔ ደግሞ ለሩሚ ግጥሞች ዜማ ቀምሬያለሁ። ከእንደዚህ አይነት ዜማዎች ነው ይህንን Your True Life የሚለውን ዘፈን የደረስኩት።
as you start to walk out on the way appears, as you cease to be, true life begins.
ለመሆኑ ቴሊ እንደምን በዚያ በጥንት ሰው በሩሚክ ነው ተማረከ? አሁን ወደ ታላቁ ፕርዣዊ ባለቅኔና መንፈሳዊ ሰው ሙሉ ስሙ ማውላና ጃላሉዲን ሩሚ ነው በሩሚ ቅኔዎችና የህይወት ዘይቤ እንዲሁም ፍልስፍና የወሰደውን መንገድ ጨምሮ ያወጋናል። ከቴሊ ላይምባክ ጋር የጀመርነው ወግ ይቀጥላል። አድማጮች፣ አሁን በአዲስ አመት ቃና ያንድ ሰው የሰላም መንገዶች፣ የህይወት ዘይቤ፣ ተስፋና ምኞቶች ወደሚቃኝበት ወግ እናቅና። እንደ ሰብአዊ ፍጡር ለሰላም የግሌ የተግባር እቅድ በሚል ርዕስ በያዙት ዘመቻቸው በተከታታይ በእንግሊዘኛና በአማርኛ በሚጽፏቸው ጽሑፎች መነሻነት በአዲስ ዓመት አነቃቂ ስሜት ለመወያያ በጋበዟቸው ሐሳቦች ዙሪያ የሚያወጉን እንግዳችን ዶክተር ጌብ ሐምዳ ይባላሉ። ከዚህ ቀደም ቢከም ዋች ሰይ በግርድፉ ወደ አማርኛ ሲመለስም ነኝ የምትለውን ሁን በሚል ርዕስ መጽሐፍ የጻፉ ናቸው። ወደ መልሳችን የመጀመሪያ ክፍል ሰዳችሁ። ዶክተር ጌብ ሐምዳ በቅድሚያ ለጊዜው አመሰግናለሁ። የአውሮፓን አዲስ አመት ከገባ ቀናት ቢቆጠሩም የመጀመሪያው ሳምንት ላይ ነንና እንኳን አደረሰው።
አሉላ እንኳን አብሮ አደረሰን። 2020 ራቴ ሞላበት አመት እንደሆነ በጣም እምነት አለኝ። ላንተም እንደዛ ይሆንልህ፣ ለቪኦኤም ደግሞ እንደዚሁ ይብራለት።
አመሰግናለሁ። ጠንከር ባለው የተስፋ መንገድ ነው ብዙዎች ጽሑፎቹም በሚሳተፉባቸው መድረኮች ላይ የሚያንጸባርቁት። በዚሁ መንፈስ በተደጋጋሚ በሚጽፏቸው ጽሑፎች ላይ በእንግሊዘኛው peace begins with me ሰላም ከኔ ይጀምራል የሚለውን አላፊነት የሚወስድ አነጋገር ተንተርሰው ነው በርከት ያሉ ጽሑፎችን በተከታታይ በኢሜይል አድራሻው ለተካተቱ ሰዎች ሲያዳርሱ መልከታለሁ። 2020 ምንም እንኳን የአውሮፓውያን የቀን አቆጣጠር ቢሆን ሀገራቸው ውጪ ያሉት ብዙዎች የሚጠቀሙበት የቀመቅጥሪያ ነውና እስኪ ከአዲሱ አመት ተስፋ ከጠቅላላ ሐሳብ ብንነሳና በጨዋታ መልክ አንዳንድ ቁም ነገሮችን ብንጋራ ምን አዲስ ተስፋ ይታየታል?
እሺ አሉላ፣ በነገራችን ላይ እንጨዋወት እንደው ከመንገድ ወጣ ካልኩ መለስ አድርገኝ። ጋዜጠኛ ምን ጊዜም እስክስታ ማል ገብቶ የእስክስታውን አቅጣጫ የመቀየር መብት ስላለው አንተም ትችላለህ።
እሺ
አሉላ፣ በቃ እኔ የሰላም መልእክተኛ ነኝ ብዬ ራሴን ጮሜዋለሁ። እና በዛ መሰረት በውስጤ ሁለት አነት ግንዛቤዎች አሉ። አንዱ ግንዛቤ የተስፋ ግንዛቤ ነው። በተለይ አሁን ኢትዮጵያን በሚመለከት ያው ኢትዮጵያን ስለሆን ስለ ኢትዮጵያ በጣም ብዙ ተስፋዎችን ለማየት የሚችል ግንዛቤ አለኝ። በሌላ በኩል ደግሞ በጣም ብዙ ተስፋ አስቆራጭ የሆኑ ሁኔታዎችም አሉ። እና እነዚህ ሁለት ግንዛቤዎች አሉ በውስጤ፣ የሚካዱ አይደሉም። ተስፋ ሰጪም ተስፋ አስቆራጭ ሁኔታዎችንም አያለሁ። ይሁንና የኔ መንገድና የኔ እምነት ትኩረቴ ተስፋ ሰጪ በሆኑ ነገሮች ላይ በእናተኩር እንሻገራለን በሚል ስለሆነ ብዙ የምጽፋቸው መናገራቸው ማለማቸው ሁሉ ተስፋን በሚሰጡ ነገሮች ላይ ነው እና ኢትዮጵያን ወንድሞቼና እህቶቼ አባቶቼና እናቶቼ ባላችሁበት ሁሉ በዚህ አመት ተስፋችሁ ይብዛ ያለም ለማችሁ ላለው አገራችንም ደግሞ በውስጧ በጣም ብዙ ተስፋ ሰጪ ነገሮች ስላሉ በጣም ተስፋ ሰጪ የሆነ ስራ እንዲሰሩ ልጆቿ ስላሉ እነሱ የሚሰሩትን ነገር እንድጋል በማድረግ ተስፋችንን እናብዛ አላለሁ።
መልካም። እዚህ ሰዓት የሚከታተሉ አድማጮቻችንም በእያሉበት እንዲወያዩ ጥያቄዎች ካሏቸው በፕሮግራማችን እንዲሳተፉ ድል እንሰጣለን። ራስዎን በሚያስተዋውቁበት ጽሑፍ የጠቆሙትን መለስ ብለን እንመልከት። ሰላምና ድርሻዬ ይላል። ሁሉንም በልኩ መመዘን የምፈልገውን ሰላም አበራክቷል። በጌብ ሐምዳይ የተደገሰ ነው የሚሉት። ከድግሱ በፊት ደጋሹን ላስተዋውቅ ይላል። ጌብ ሐምዳ ባላለው ሳቅ ጫዋታና ቀልድ ይመችኛል። ሙያዬ ስራ መፍጠር ነው። ስራ መፍጠር ምን እንደሆነም በኋላ ላይ ነግሩናል። ሃይማኖቴ ፍቅር፣ ነዋሪነቴ በዋሽንግተን ዲሲ አካባቢ፣ በዜግነት አሜሪካዊ፣ ትውልድ አገሬ ኢትዮጵያ ናት። የትውልድ ቋንቋዬ አፋን ኦሮሞ፣ የምግባቢያ ቋንቋዎቼ አማርኛና እንግሊዝኛ ናቸው። ዘሬ ሰው ነው ይላሉ። ይህ ምናልባትም አሁን በአንዳንድ ነገሮች ልዩነታችንን ከበድ አድርገን በምናይበት ጊዜ ውስጥ ለየት ያለ ስሜት ይመስላል። ዓለማችን መንደሬ ናት፣ ሁሉንም መሆን ይቻላል ይላሉ። እስኪ ይሄ ለየት ባለ ቀለም የሚታየውን ራስዎን የሚያስተዋውቁበትን ገፋ አድርገው ለአድማጮች ያጋሩ። እንዴት ነው በዚህ መልኩ ራስዎን ማስተዋወቅ የመረጡት?
አሉላ፣ እንግዲህ ሁለት ነገሮች ላይ ላተኩር። እነዚህ ሁሉ የኔን ማንነት የሚገልጹ ናቸው እና በኔ ውስጥ እነዚህ የተለያዩ ማንነቶች በሚገለጹበት ጊዜ ምንም አይነት ቅራኔ የለም። ምክንያቱም ማሰሪያው ማረጉ በቃ መለወሻው ፍቅር ነው እና ፍቅር ብዙ በሰጠን መጠን ብዙ የምትጨመርልን መለኮታዊ ኃይል ስለሆነች እኔ ደግሞ በሷ ላይ በጣም ስለምጫንና ስለምጠቀምባት ሃይማኖቴም ናት ስለምላት በፍቅር ኃይል እነዚህ ሁሉ ማንነቶች እንደ ኦርኬስትራ ጊታሩም ክራሩም ሁሉ አይነት የሙዚቃ መሳሪያ አንድ ጋር ተቀናይተው ቆንጆ ድምጽ እንደሚያወጡት ከኔ ውስጥም እነዚህ ሁሉ ማንነቶች በየጊዜው እነዚህ ሲዋሃዱ ፍቅር ነው የሚወጣው እና እነዚህን ማንነቶች ይብያቸዋለሁ። ገና ያልዘረዘርኳቸው ማንነቶች ውስጥ ያሉ እነዚህ ሁሉ ነገሮች እቅፍ አድርጎ መራመድ ይቻላል በሚል ነው።
መልካም። ባነሷቸው ጭብጦች ስለራስዎም በተናገሯቸው ውስጥ አድማጮች የሚወያዩበት ሐሳብ እንደሚያገኙ ተስፋ አድርጋለሁ። ይሄ የአዲስ አመት መንፈስ የአዲስ አመት መግቢያ አዎንታዊ በሆኑ በሚረዱ ሐሳቦች ላይ ለመወያየት ነው። እስኪ ከሚሞግት ሰው አቅጣጫ ልምጣና አንድ ጥያቄ ላቅርብልዎ። ይሄ ስለ ፍቅር የሚነገረው ስለ ፍቅር የሚወራው መልካምነቱ የማያሻማ መሆኑን ሁሉም የሚረዳ ይመስለኛል። ነገር ግን ፍቅር ብቻውን ጎልቶ በሚሰማበት ሁኔታ ውስጥ ተጨባጭ ነባራዊ ሁኔታዎችን የመዘንጋት እድል ይፈጥራል ሚል የጥርጣሬ ሐሳብ ለሚያነሳ ሰው በርግጥ የሚያሳዝኑት የሚያውቁ ሁኔታዎች መኖራቸውን ጠቅሰው እኔ ሁለቱንም ነኝ ብለዋል። የፍቅሩ መንገድ የሰላሙ መንገድ ይበልጣል ብለው እንደሚያምኑና ስለሱ ጊዜውን ማጥፋት እንደሚመርጡ ተናግረዋል። ነገር ግን ይሄ በፍቅር የሚነገረው ነገር ይልቁንም ዛሬ በአገራችን ከሚታዩት ብዙ ግጭቶች ከሚታይባቸው ሁኔታዎች አንጻር በርግጥ ተጨባጭ ነው ወይ ብሎ ለሚነሳ ሰው ምን መልስ ይሰጣሉ?
አሉላ፣ በጣም ውብ የሆነ ጥያቄ ነው። ጊዜ የምጠቀምበት አንድ አገላለጽ አለ። ጮማ ጥያቄ ነው። ጮማ ብላ ማለት ያደለ ያበዛበት አይኔ ብቻ ቃኘው እና እኔ አሁን በኢትዮጵያ ውስጥ ባሉ አንዳንድ ሁኔታዎች በቃ እንደው የደራ የኳስ ጫዋታ ላይ የኔ ቡድን እና ሌላ ተቃራኒ ቡድን አንድ ጋር በሚጫወት እዛ ጫዋታ ሜዳ ላይ እንደ ሁሉ አልጋ ባልጋ አይደለም። የኔ ሞዶ ቡድን ይመታል፣ ይረገጣል፣ ጎል ይገባበታል፣ ብዙ ነገር ይሆናል። ያ የምታውቀው ነገር ነው። ያው አድማጮችም ይሄንን በአይነ በስዕል መልክ እንደሚያዩት ተስፋ አደርጋለሁ። ያ በሚሆንበት ጊዜ እንግዲህ 11 ተጫዋቾች አሉ እንበል እና እነዛ የምንደግፋቸው ልጆች ሲጫወቱ እኛ ከላይ ሆነን የምናይ ሰዎች ሲፎዞ በለን ምንም በለን አንድ ነገር ባደረጉ ቁጥር በወደቁ ቁጥር በቃ አለቀላችሁ፣ ሞታችሁ፣ ሄዳችሁ፣ ውጡ ምናምን ካል እነዚህ ልጆች በቃ አናታቸው ወደቀ እና ብዙ መመታት ስላለ ምን ስላለ እኛ እነሱን ማደፋፈር ነው ያለብን። እና ኮቹም እንደዛ አይነት ሚና ነው ይኖረው የሚገባው ተመልካቹም ደጋፊውም እንዲያነጣ አመለካከት ይኖረው ይገባል። ስለዚህ እኔ ደግሞ እንግዲህ ስለራሴ ስለሆነ የምናገረው ባለው ሂደት ውስጥ በቃ አንድ ነገር ወደቀ ሲባል ፈረጠ ወደቀ ሲባል አበቃለት ካልኩ እነዛ ሰዎች እኔ ደጋፊ አጋር አሉላ እኔ አንድ በርግጥኝነት የምነግር ነገር በኢትዮጵያ ህዝብ ላይ አሁንም ትልቅ የሆነ እምነት አለኝ። የኢትዮጵያ ህዝብ ተስፋው ትልቅ ነው። መንገዱ ረጅም ነው፣ ጠመዝማዛ ነው። እዛው የኔ ሚና ደጋፊው ሲፎዘው ሲወርቅም ምንም ሲል ብድግ አድራጊው ብዬ ራሴን መድቤያለሁ። ከዛ አንጻር ነው እና እንደዛ ችግሮች እንዳሉ ይገባኛል። ሌሎች ሰዎች ሌላ ሚና ይኖራቸዋል። እኔ ማንንም ሚና ያንተ ሚና ልክ አይደለም እንልበት ስልጣንም አልተሰጠኝም ለጊዜው እና ሌሎች በዚህ ባለው ጉዞ ውስጥ ሌላ ሚና አላቸው እና አሉላ ምን ለማለት ነው የፈለኩት እንደማሳጠር እኔ ብዙ ጊዜ ራሴ ሚና ስለሆነ የማውራው የኔ ሚና በፍቅር አይዟችሁ በማለት እናሸንፋለን ውጤቱ የኛ ነው በሚል ሌሎች በሌላ ሙያ ላይ በሌላ ሚና ላይ የተሰማሩ ወንድሞችና እህቶች ካሉ እነሱ በመሰላቸው መንገድ ህዝባቸውንና አገራቸውን ማገልገል ይችላሉ እና የተከታታይ ጽሁፎች የኔን ሚና ሊገልጹ ናቸው እና እኔን የሚያምርብኝ በዛ አይነት መንገድ ነው።
ሚናውን ለይተዋል። እኔ ተሻለ አድርጋለሁ ያሉበት መርጠዋል። ሌሎችም የራሳቸው ድርሻ አላቸው ነው ያሉት። ይሄ የሰላም ሐሳብ የተሻለ ሁኔታ ለመፍጠር የሚደረገው ሐሳብ ሲነሳ የግል ድርሻ መሆኑን በተከታታይ ጽሑፎች ውስጥ መለከታለሁ። ስለሱ የሚሉት ካለ አስተያየት እንዲሰጡ ጋብዛለሁ። ዶክተር ጌብ የግለሰቦችን ሚና ጎላ አድርገው ለማየት የፈለጉበትን መንገድ አጽንኦት ሰጥተው ይናገራሉ። ሰላምና ትብብር ምንም እንኳን ብዙዎችን የሚያሳትፍ ቢሆን የኔ ድርሻ ይያሉ ነው አሁንም ሲገልጹልን የሰማነውና እንዴት ነው ዜጎች በተናጠል የኔ ድርሻ ይሄ መሆን አለበት ብለው እንደመረጡት ሌሎችም በዛ መንገድ እንዲከተሉ ጽፎን የሚያጋሩት?
አሉላ ሁለት ነገር ልጥቀስልህ አሁን በጠየቀኝ ጥሩ ጥያቄ ላይ አንዱ ልጥቀስ ምንድነው የኢትዮጵያ ፕሬዝዳንት ሳህለወርቅ በተሾሙበት ጊዜ ፓርላማ ቀርበው ያረጉት ንግግር አለ እና ይሄ ነገር በቃ የጀመረኝ ያኔ ነው ማለት ይችላል ይሄ ሰላምና ድርሻ የሚለው እሳቸው ንግግር የተከሰከሰ ነው። የሳቸው ንግግር ምንድነው በጣም በየጊዜው መደግመው ነው አንድ ሰው ሰላማዊ ከሆነ ሰላማዊ ቤተሰብ ይፈጠራል፣ አንድ ሰው ሰላማዊ ከሆነ ማህበረሰቡ ሰላማዊ ይሆናል፣ አንድ ሰው ሰላማዊ ከሆነ አገር ሰላም ትሆናለች፣ አንድ ሰው ሰላማዊ ከሆነ ዓለም ሰላም ትሆናለች ብሎ የተናገሩት ቃል እንደው ልቤ ውስጥ ዘው ብሎ ገብቶ ቁጭ ብሎ ተንሰራፍቷል። እንደውም ወዲያው አንድ ጽሁፍ ነበር እኔ የፕሬዝዳንት ሳለወርቅ ልዩ የሰላም አምባሳደር ሆናሉ የሚል ነገሮች ተደራርገው ያንን ሳላወጣ ቀረው እና ያ ከዛ የተጀመረ ነው የአባባል መፈክሬ ሆነዋል። እና አባባላቸው ትክክለኛ የሆነበት ምክንያት ምንድነው አሉላ? አንድ ሰው ሰላም ካጣ ቤተሰቡን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ አካባቢውን መረበሽ እንደሚችል፣ አንድ ሰው ሰላም ካጣ ዓለምን ብጥብጥ እንደሚያረግ ታሪክ የሚያቃል የብዙ ሰዎች ስዕል ብዙዎቻችን ላይ የመጣ ነው። ሰላማዊ ደግሞ የሆኑ ሰዎች ዓለም ላይ ሰላምን እንደሚፈጥሩ የታወቀ ነው። እና አንድ ሰው ብዙ ነገሮችን ሊቀሰቅስ ይችላል፣ ሌሎችንም ደግሞ በጥሩ ነገር ሊያነሳሳ ስለሚችል የአንድ ሰው ሚና አይናቅም ከሚለው ግንዛቤ የመጣ ነው።
መልካም። አንድ ሰው ለብዙዎችም መነሻውም ነውና ብዙ ሆነውም በህብረት ለሚደረገው ቀጥታ ኃላፊነት ለመውሰድም ለሌሎች ኃላፊነትን ከመስጠት ራሳችን መውሰዳችን ምክንያታዊ ያደርግ የሚያግባባ ይመስለኛል። ዶክተር ጌፋምዳ በተከታታይ በሚያነሷቸው ጽሁፎች ውስጥ በርካታ ቁም ነገሮችን ነው የሚያካፍሉት። ጽሁፎቹ የደረሳቸው ሰዎች የሚሰጧቸውን ምላሾችም የማየት እድል ገጥሞኛል። በአንዱ ጽሁፎ በተከታታይ ባጫጭር ጊዜ ርቀት ውስጥ ነው እነኚህን ጽሁፎች የሚያወጡት። የሚከተሉት ሰባት ስልቶች ሰላምና መረጋጋትን በእኔ ላይ ለማበራከት አስተዋጽኦ አድርገዋል ያሉትን መንደርደሪያ ያደረጉና ለሌሎችም ሊጠቅሙ መቻላቸውን ይገልጻሉ። የዛሬ ችግሮች በሙሉ ወደፊት አይዘልቁም፣ የዛሬው ደመና በነገው ፀሐይ ይተካል ይላል የመጀመሪያው። የዛሬ እድሜ ቢበዛ ከ24 ሰዓት አይበልጥም ይላሉ ዛሬን በአንድ ቀን ውስጥ ይገድቡና። እነኚህ ሰባት ሰላምና መረጋጋትን በግሎ በርሶና በቤተሰቦ ላይ በኑሮው ላይ የሚበጅ ነገር ለማምጣት ይረዱ ሌሎችም ቢጋሯቸው ይበጃሉ ያሏቸው ሐሳቦች በአዲሱ ዓመት እስኪ የሁሉም እናድርጋቸው ባጭሩ ቢነግሩት። ለሰላም የግሌ ተግባር ቅድ በሚል ርዕስ በያዙት ዘመቻ በተከታታይ በእንግሊዘኛና በአማርኛ በሚጽፏቸው ጽሑፎች መነሻነት በአዲሱ ዓመት አነቃቂ ስሜት ለመወያያ በጋበዟቸው ሐሳቦች ዙሪያ ቢከም ዋች ሰይ ነኝ የምትለውን ሁን ከሚለው መጽሐፍ ደራሲ ዶክተር ጊብ ሐምዳ ጋር የጀመርነው ወግ አልተቋጨም። አድማጮች፣ በቀጣይ ፕሮግራማችን እንመለሳለን። ትዝታን ሚካኤል በላይነህ ለየት ባለ ስልት እንዳቀነቀነው ነበር አድማጮች የሰማነው። ሚካኤልንና የዚህ ለየት ያለ ስልት ግጥም ደራሲ ጌትነት ኒዮን እንዲሁም የሙዚቃ አቀናባሪና የረቂቅ ሙዚቃ ተጫዋቹን ግርማ ፍራሽዋ ሁሉንም እናመሰግናለን። የጀርባ ህመምና የህብለ ሰረሰር ጤና ጉዳይ ከዶክተር ሰላም አክሊሉ ጋር ያደረግነው ቆይታ ነው። ተከታዩ አድማጮች በቅርቡ ወዲህ ወደ ስቱዲያችን ጎራ ባሉበት ወቅት ነው ያወያየናቸው። ወደ ውይይታችን ዝለቅ። ጤና ይስጥልን ተመልካቾቻችን፣ እዚህ ስቱዲያችን ዛሬ እንግዳ አለን። የሩቅ እንግዳ እንደምንለው ከአዲስ አበባ የመጡ እንግዳ ናቸው። ዶክተር ሰላም አክሊሉ ይባላሉ። በኢትዮጵያ ፈርስት ካይሮፕራክቲክ ክሊኒክ የተባለ ተቋም ይመራሉ። የመጀመሪያ መሆኑም ሌላ ምክንያት ያለው ይመስላል ያብራሩልናል። ዶክተር ሰላም አክሊሉ እንኳን ደህና መጡ።
እንኳን ደህና ቆያችሁ።
ዶክተር ሰላም ቀደም ብዬ በመግቢያው ጠቆም እንዳረኩት የካይሮፕራክቲክ ሕክምና አገልግሎት የሚሰጥ ተቋም ይመራሉ። የካይሮፕራክቲክ ሕክምና ባለሙያም የሕክምና ዶክተርም ነው። አንዳንድ ጊዜ ሁለቱ አንድ ላይ የግድ አይሆንም። እርስዎ በሁለቱም ሙያ ስልጠና አድርገዋል። ይሄን ተቋም አቋቁሞ በኢትዮጵያ ውስጥ በርከት ያሉ ቦታዎች እየሰሩ መሆኑን የተረዳሁት እስኪንገሩን ስለ ድርጅቱ በቅድሚያ ባጭሩ።
እሺ አመሰግናለሁ። ካይሮፕራክቲክ የሚባለው ሙያ መጀመሪያ እሱን ባብራራ ለአድማጮች እንዲመች፣ ካይሮፕራክቲክ ማለት ኒውሮ ማስኩሎስኬለተል ስፔሻሊቲ ይባላል። ይሄ ማለት ምን ማለት ነው? የአጥንት፣ የነርቭ፣ የጡንቻን አካቶ በተለይ አከርካሪያ አጥንት ላይ የሚያተኩር የህክምና ዘርፍ ነው። አገራችን ትምርቱ ስለሌለ እንደውም አፍሪካ ውስጥ ሳውት አፍሪካ ብቻ ነው ትምርቱ ያለው። ስለዚህ የመጀመሪያዋ ካይሮፕራክተር ሆኜ ነው ስራውን የጀመርኩት። ነገር ግን ፈርስት ካይሮፕራክቲክ የተባለበት ምክንያት ለሱ ሳይሆን በህክምና ሳይንስ ውስጥ በተቻለ መጠን ብዙን የህክምና ቅድሚያ በመጀመሪያ አከርካሪያ አጥንትን በማስተካከል ቢጀመር የተሻለ ነው ከሚል ተነስተን
ከህክምና ፍልስፍና ወጋም ተያዘ ነው።
እውነት ነው።
እስኪ ገፋ አድርገን ለአድማጮች ግልጽና አድርገን በኢትዮጵያ ስፋት የተለመደ የሚዘወትር ዓለም ሆኖ ምናልባት በባህላዊ መንገድ ወጌሻ በምንለው የሚደረገው እርዳታ አለ። ይሄ ሳይንሳዊ ህክምና ነው። ለምንድን ነው ቀድሚያ በሱ ይጀመር የሚሉት? አንድ ሰው ሲታመም የተለመደው የወትሮ ክሊኒክ ነው የሚሄደው መድኃኒት ማግኘት፣ ምናልባት ቀድሞ ህክምና ሊከተል ይችላል እንደ ህመሙ አይነት። ይህን መርሆውን በጣም አምነውበት የሚገፉበት ነው እና ለምን?
እውነት ነው። እንኳን ይህን መጠየቅከኝ፣ የሰውነታችን ስርዓት በሙሉ መቆጣጠሪያው የነርቭ ስርዓታችን ነው። የነርቭ ስርዓታችን ደግሞ ከአንጎል ይጀምርና በአንገት በኩል ያከርካሪያ አጥንቱ መካከል የሚያልፈው ህብረ ሰረሰር ወይንም ስፓይናል ኮርድ የሚባለው በአንገታችን ሲያልፍ ከአንገታችን በብብታችን አልፎ እጆቻችን የሚያነቃንቀው ከአንገታችን የሚመጣው ነርቭ ነው። ከዛ ዝቅ ብሎ ደግሞ ጀርባችን ላይ ቶራሲክ ስፓይን የሚባለው እያንዳንዱ ውስጥ ያሉትን የሰውነት ስርዓታችን የሚቆጣጠረው ከአከርካሪያ አጥንት የሚመጣው ከህብረ ሰረሰሩ የሚመጣው ነርቭ ነው። ከወገባችን ደግሞ የሚመጣው እግሮቻችንን የሚያነቃንቀው። ስለዚህ የሰውነታችን ስርዓት ትክክል ሊሰራ የሚችለው የአከርካሪያ አጥንታችን ትክክል ሲሆን ነው። ስለዚህ የአከርካሪያ አጥንት እንዲሁ አይደለም አንድ ነገር ይህኮ የጀርባ አጥንት ነው ሲባል ዋነኛ የጤና መሰረት ለሰው ልጅ ያከርካሪያ አጥንቱ ነው። ካከርካሪያ አጥንቱ ደግሞ የስፓይናል ኮርዱ ወይንም ህብረ ሰረሰሩ ነው። ስለዚህ ያከርካሪያ አጥንት መዛባት ለብዙ በሽታዎች የሚዳርግ ስለሆነ ጤንነትን መጀመሪያ ልንጠብቅ የሚገባን ያከርካሪያ አጥንቱን በማስተካከል ነው።
በርከት ያሉ ክሊኒኮች አዲስ አበባ ውስጥ አሉት። በስፋትም የዚህ ህክምና አገልግሎት ጥቅም ላይ እንዲውል ጥረት እያደረጉ መሆኑን ነው የተረዳሁት። እስኪ እንገሩን፣ ምን ያህል ድርጅቶች አሉት? ምን ያህል ሰዎች በለት ተለት ይረዳሉ? የቱን ያህል እየተለመደ ነው?
ችግሩ በጣም ሰፊ ነው። ይገርምሃል፣ ያከርካሪ አጥንት ችግር ወይንም ደግሞ ያው የጀርባ ህመም፣ የአንገት ህመም አለማችን ውስጥ 1 ቢሊዮን ሰው ይጠቃል ይባላል። ከዛ ውስጥ ደግሞ 67 ከመቶ አፍሪካ ውስጥ ያለ ነው የሚባለው። ስለዚህ አሁን እንደው ዝም ብለህ እንደው መንገደኛውን ብትጠይቅ በጣም ብዙ ሰው ይሄ ችግር አለ። ወገቤን፣ አንገቴን፣ ጉልበቴን እማይል ወጣት ሽማግሌ የለም። ስለዚህ ችግሩ ሰፊ ነው። የተቻለንን ያህል እየረዳን ነው። 3 ክሊኒኮች አዲስ አበባ ውስጥ አሉን። ጅማ አፊሊየት አለን፣ ድሬዳዋ አፊሊየት ወይንም ደግሞ ተባብረዋችን የሚሰሩ አሉ። እኔ የጀመርኳቸው ግን ገና ምንም አልነካ ነው። አሁን በእኛ ክሊኒኮች 150 ሺህ ሰዎች ታይተዋል። 150 ሺህ 19 ዓመት 150 ሺህ እንግዲህ ቁጥሩን ካቆምኩ ነው እየቀጠለ ነው። እና በጣም የብዙ ሰው ችግር ነው። ስለዚህ አሁን ህክምናው ላይ ብቻ ሳይሆን እኛ መከላከሉ ላይ እንዴት እናድርግ የሚል እዛ ላይ ያተኮርነነን ያለን።
ስለዚህ ዘመቻው መከላከል ላይ ያሰራላችሁ። ይልቁንም ደግሞ በተለይ ከዚህ በካይሮፕራክቲክ ከሚረዱ የህመም አይነቶች የጀርባ ህመም የጎላ መሆኑን ሁሉም ሰው በህይወት ዘመኑ የሚገጥመው የሚመስል የህመም አይነት ነው እና ይህን ስቃይ ለመከላከል ሁሉ ታክሞ አይዘለቅም እና እንከላከል የሚል ነው ዘመቻችሁ። እስኪ ንገሩን ስለ ዘመቻው።
እምነት ነው። አሁን ለዚህ ችግር እንደውም ምን እንላለን፣ ለአፍሪካ በጣም የኢኮኖሚ ጉዳት ሊያመጣ የሚችል የጀርባ ህመም ነው። ምክንያቱም ጀርባ ህመም ለተመቸው ሰው እንኳን ከባድ ነው፣ እንኳን ለቸገረው፣ እንኳን ለራበው ሰው። እንደው እንዴት እንድታስበው ፈልጋለሁ መሰለህ፣ አንድ ወንድም የቀን ሰራተኛ የሆነ እራቱን ኬት እንደሚያገኝ የማይችል ወገቡን አሞት አስበው፣ ውሃ የሚያቀብለው አጠገቡ የሌለ ከሱ ጀምረን ነው እንድናይ መፈልገው። ይሄንን ደግሞ ያው ስራችን ከባድ ነው። ኮንስትራክሽን ሳይቶች ላይ ወንም ደግሞ ግንባታ ጋር ብዙ ጊዜ ሰዎች ካለመጠንቀቅ የጉልበት ስራ ላይ መሸከም ላይ መስራት አለብን መሸከም አለብን። በቃ የኑሯችንን ዝንዛጋን ያለው ግን እንዴት በተሻለ እናድርገው? ሶ አንደኛው ምን እንላለን? 10 ለጤና ሚል ፕሮግራም አለን። ሰዎች ከባድ ሰቆ ኤክሰርሳይዝ እንዲሰሩ እንዲተነፍሱ ስንተነፍስ ብዙ ጊዜ ልባችንና ጭንቅላታችንን እናገናኛለን። ከልባችን እንሆናለን። የተሻለ ሰውነታችንን እናዘጋጃለን ለሥራ። ለአሰሪዎቹ የተሻለ ውጤታማ የሆነ የሥራ ኃይል እንፈጥራለን። ጤነኛም ዜጋን እንፈጥራለን። ስለዚህ አንደኛው 10 ለጤና ሚለውን ፕሮግራም ማስፋት ነው። ሌላው በትምህርት ቤት ውስጥ ነው። ሌላው ችግራችን የጀርባ ህመም እንደምታቀው ዓለም ውስጥም በሙሉ እዚህ ኮምፒውተር ላይ ብዙ ቁጭ ብለው የሚውሉ ሰዎች፣ አንገታችንን የሚያጠረቅሩ ሰዎች፣ ወጣቶች ከባድ ቦርሳ የሚሸከሙ እነሱን ደግሞ እንዴት ነው የምናደርገው? በትምህርት ቤት ውስጥ እስቲ ቀጥ ከልጅነት የሚለውን ፕሮግራም እናደርግና የስፓይናል ስክሪኒንግ እንለዋለን ወይም ደግሞ የአከርካሬ አጥንት ጤንነትን ልጆች በሚያድጉበት ጊዜ ትክክል ሆኖ እንዲያድግ በስፖርት አስተማሪዎች አማካኝነት እንገባና ስፖርት አስተማሪዎችን በማሰልጠን ትክክል ሆኖ እንዲያድግ አጥንታቸው አቋቋማቸው ትክክል እንዲሆን አስተማሪዎቹ ብዙ ነገር ሊያስተካክሉልን ይችላሉ። ልጆቹ ትምህርት ቤት ናቸው፣ ስፖርት መስራታቸው አይቀርም። ግን ዳይሬክትድ ሆነ ወይንም ደግሞ ፎከስ ሆነ የአከርካሪ አጥንት ጤንነትን የሚያጎለብት አይነት ትምህርት ብናስተምር እንላለን። እንግዲህ ከዛ ያው ሚድል ሌቭል ወይንም ደግሞ በየጤና ጣቢያው በየጤና ተቋሙ ደግሞ ከማድንዘዣ ያለፈ የህክምና ስልቶች አሉ። ባለሙያዎች ደግሞ በቀላሉ ሊማሩት የሚችሉ እሱን ደግሞ ብናደርግ ለታመሙት ሰዎች ጤና ጣቢያም ሲኬድ ክሊኒኮችም ሲኬድ በስፖርት በፊዚዮቴራፒ በካይሮፕራክቲክ ስልቶች ብዙን ነገር ልናስተካክለው እንችላለን ብለን ይሄ ነው
መሰረቱ ላይ ነው ትኩረት ማድረግ ፈልገን
ነው።
ሌላም አዲስ ፕሮጀክት ነድፋችሁ ተንቀሳቀሳችሁ መሆኑን የተረዳሁት ለአዋቂዎች ይልቁንም ደግሞ እድሜያቸው ለጠኑ በህክምና ደረጃ በተለይ ለነሱ ትኩረት የሚያደርግ አገልግሎት መጀመራችሁን በሰፊውም ስራ መጀመሩን ነው ከጽሁፍ መረጃዎች ያገኘሁት። እስኪ ያስረዱን።
ይኸውልህ አሁን ክሊኒኮቻችን የተመላላሽ ህክምና ብቻ ነው ያለን። ስለዚህ በጣም ብዙ ሰዎች ይቸገራሉ። ከበድ ያለ ህመም እንደ ስትሮክ አይነት በጣም ሰዎች መንቀሳቀስ በማይችሉበት እኛ ጋር መምጣት ስለሚያስቸግራቸው የግድ የሪሃብሊቴሽን ሆስፒታል መስራት አንደኛው መልስ ሆኖ የመጀመሪያው ፕሮጀክታችን ሪሃብሊቴሽን ሆስፒታል እየሰራን ነው። አሁን እሱ ሆስፒታል ስትራክቸሩ አልቆ ወደ ፊኒሺንግ ጉዳት ደርሰናል።
ማገገሚያ ሆስፒታል ጉዳታቸው ወይ ከመማቸው የሚያገግሙበት
ሆስፒታል ነው። ሀገራችን የመጀመሪያው ነው። ስለዚህ የሼር ካምፓኒ ነው። እንደሱ ሼር እየሸጥን ነው የምንሰራው። እሱን እየሰራን ነው። ከሱ ጋራ አጠገቡ የምናስበው ፕሮጀክት በጣም አስፈላጊ ፕሮጀክት። ይሄ ደግሞ የአክቲቭ ሲኒየር ሊቪንግ ይባላል። ይሄም ስራ ያቆሙ ሰዎች ከ60 አመቱ ከ65 አመቱ ገና ብዙ መስጠት በሚችሉበት ጊዜ ሰዎች ስራ ያቆማሉ። በተለይ ውጭ ሀገር ያሉና አገራቸው ተመልሰው አንድ ላይ የሚኖሩበት የተመቻቸ ሴንተር ያዘጋጃል።
ከዚህም በኋላ መርዳት የሚችሉ ማገልገል እንዲችሉ ፍራታቸውም ፍሬያማ እንዲሆን የሚረዳ ማቋቋሚያ ነው።
በጣም ምክንያቱም ይገርማል አንድ ሰው ስራ በሚያቆምበት ጊዜ ወይንም ደግሞ ጡረታ ወጣ ሲባል የ60 አመቴ ነው። ስለዚህ
አሁን
በጣም ብዙ መስራት ገና በጣም ብዙ መስራት ማስብ ነኝ። እንግዲህ ሰዎች ጡረታ ወጡ በሚባልበት ጊዜ ልክ ያልሆነ አይነት መንፈስ ያመጣል፣ ብቸኝነት ያመጣል፣ መበታተን ያመጣል። ስለዚህ እንደዚህ አይነት ሰዎች በአንድ ላይ በሚሆኑበት ጊዜ በጣም ብዙ የህይወት ልምድ ያላቸው ብዙ ማካፈል የሚችሉ ብዙ መስጠት የሚችሉ ሰዎች እንደውም ትልቅ ለኢትዮጵያ ስጦታ ነው ብዬ የማስበው። እነሱ ከሚጠቀሙት በላይ ወጣቶች ላይ ምን መስራት እንደሚችሉ ይታየኛል። ስለዚህ ይሄንን ሴንተር ለማቋቋም እየተዘጋጀን ያለነው ወደ 150 ሰዎች አብረው ሊኖሩ የሚችሉበት አይነት እንደ ሆቴል ባለ ሆኖ የሚሰራው ከዛ ውስጥ ግማሽ በግማሽ ከዳስፖራ ወይንም ደግሞ የሚመለሱትን ሰዎች ነው በጣም ኢንካሬጅ የምናደርገው ያለነው። አንዱም እንዲመጡልን በመፈለግ ነው፣ ሁለቱም ደግሞ የእውነት ደግሞ ይፈልጉታል። በዛ ጊዜ ወደ ሀገሩ ተመልሶ መስጠት የማይፈልግ የለምና አሁን ሳይክ ሰዎች ሳገኝ አሁን ሲናንተ አካባቢ በጣም መምጣት ይፈልጋሉና እንዲህ አይነት ነገር ቢመቻች። ከዛም ደግሞ የህክምናው ብዙ ጊዜ ከዚህ ሀገር ሰዎች ህክምናው ነገር ብለው ስለሚሉ
ያሳስባቸዋል። እዛ ተመልሶ የተሟላ አገልግሎት
ላይኖር ይችላል ብለው ያስባሉ። ያው ህክምናም በጣም እየተስፋፋ ነው ያለው ሀገራችን። ከዛም ደግሞ ባሻገር ጎን ለጎን እንደ ያደጋ ጊዜ ወይንም በጣም የችግር ጊዜ የኤርሊፍት
በአውሮፕላን
ካሉበት ቦታ ለኤመርጀንሲ ወደ ህክምና ለማስተላለፍ ወይንም ኤር አምቡላንስ የሚባል እንደሱ አይነትም ሰርቪስ እኛ ሀገር እንዳለ ልንገርና ተጣው። ስለዚህ እየደረስን ነው፣ እየሞላን ነው እና በቂ ልንሆን ነው። ከተጋገዝን በቂ ነን።
የሚያበረታታ ነገር ነው የሚለው ዶክተር ሰላም ከስራ በላይ ህክምና አገልግሎት ከመስጠት በላይ የያዙት ይመስላል። አሁን የሚነግሩኝ ቁም ነገሮች ውስጥ የምረዳው በህክምና ሰዎችን መርዳት አንድ ነገር ነው፣ ነገር ግን ከዛ ያለፈ የህይወት ፍልስፍና አልበለው የህይወት መንገድ ያለበት ይመስላል። የተማሩት በሳን ፍራንሲስኮ በዚህ በዩናይትድ ስቴትስ ነው፣ ብዙ አመት ቆይቶ ነው የተመለሱት። እስኪ ስለ ራስዎ ያጫውቱን። እንዴት ያን ውሳኔ ወሰኑ? በእርግጥስ ምንድን ነው በህይወቶ ማሳካት ማድረግ የሚፈልጉት? አሁን ከያዙት ሙጥን ጋር አሳምደው።
አድማጮች ከዶክተር ሰላማ ክሊሉ ጋር ያደረግነው ቆይታ ዘለግ ያለ ነው። እንደቀሩት ዝግጅቶቻችን ሁሉ ይህንንም በመጥኑ ነው ለምሽቱ ልናሰማችሁ የቻልነው። ቀሪውን በተከታታይ ፕሮግራሞቻችን እናቀርባለን። አሁን በቀጥታ በምሽቱ የራዲዮ መጽሔት ዝግጅታችን ህይወትና ስራቸውን ወደምንዘከራቸው ሰው ታሪክ ነው የምናመራው። አሁን የአዲስ አበባው የንጉሥ ያክሊሉ መስኮት ሲከፈት መምህር የታሪክ የቤተ ክህነትና የስነ ጽሑፍ አዋቂ የነበሩ ናቸው። በፕሮግራማችን በተለያዩ ጊዜያት በመቅረብ በውይይቶች ሲሳተፉ ቆይተዋል። በቅርቡ ነው ከዚህ ዓለም በሞት የተለዩት ከሐሳይ ገብረ እግዚአብሔር። ንጉሥ ያክሊሉ ለምሽቱ የቅርብ ወዳጁ ጭምር የነበሩትን እኒህን ሰው ሕይወትና ሥራ የሚዘከር ቅንብር ነው ይዘው ቀርቧል። ወደ ዝግጅቱ
አሉላ እንዴት ሰነበትክ? ዛሬ ጥሩ ዜና ይያል መጣሁ። ትንፋሼ ተቀርጾ ይቀመጥ ማልቀሻ፣ ይህ ነው የኔ ታሪክ የኔ ማስታወሻ ነው ያለው ጥላሁን ገሰሰ።
ፖስት ካድራፉ ጌታ ለደስ ባለበት የድሮ አውሮፓውያን ስዕል አንድ የሀበሻ ንጉስ ያሳያል። እንደተገኘ ማለት ነው፣ ከሰው አሰገል ማለት ነው። ነገስታት ናቸውና ባጭሩ ኢትዮጵያዊው ንጉስ አባዲችን ላይ አሁን እየወጣ ያለ ሀቅ ምንድነው? አስትሮኖሚ ኢትዮጵያውን እንደጀመረችው እና ሰው አሰገል ጌታ እንደሚወለድ በኮከብ ቆጥራ ውት ኢትዮጵያ ናት መረከራችን ላይ አሁን ጠፍቶ እንደሆነ እንጂ ድሮ ከአያቴ ጋር ሲሄድ ወንበሩ ራሱ እንደዚህ ሰው አሰገል ሊቃውንት የሚቆሙበት የድንጋይ ወንበር አለ ትግራይ ውስጥ።
ይህ የመምህርና ተመራማሪ የጋዜጠኛና ደራሲ ካሳይ ገብረ እግዚአብሔር ድምጽ ነው። አዎ መምህር እየተማረና እያስተማረ ይሞታል። የእንዲህ አይነት ባለሙያ ሞቱ ደግሞ ከሙያው መለየቱ ነው። ካሳይ ህዳር 24 ቀን አርፎ ህዳር 25 ቀን 2012 ዓመተ ምህረት በመቀሌ ቅድስት ማርያም ቤተክርስቲያን የቀብሩ ስነ ስርዓት ተፈጽሟል። ታናሽ ወንድሙ መብራቱ ገብረ እግዚአብሔር በ1946 ዓመተ ምህረት የተወለደውን ካሳይ ገብረ እግዚአብሔርን ከልጅነቱ ጀምሮ እንዲህ ይገልጻዋል።
ከልጅነቱ ጀምሮ ከቤተሰብ ያው በተለይ ከእናቱ እና ከአያቶቹ ልዩ ፍቅር ነበረው። ያው የትምህርት እድሜው እንደደረሰ እስከ 12ኛ ክፍል በተለያዩ ቦታዎች አጠናቅቆ ቲጂ አይፓርም የተማረው። ከዛ በኋላ በዛ ሰዓት ወቅት የነበረው ግርግር እሱ በመረጠው ድርጅት በኢህአፓ ተሰልፎ ከ70 ዓ.ም እስከ 73 ዓ.ም ቆይተዋል። ያው ኢህአፓ በነበረው የራሱ ችግር ድርጅት ሲፈርስ ተመልሶ የመምህርነት ስራ ነው የገባው እና በተለያዩ ቦታዎች የተለያዩ ጋዜጦች ቋሚ አምደኛ በመሆን የኢትዮጵያ ሬዲዮ ፕሮግራም ቋሚ ደንበኛ በመሆን ንቁ ተሳትፎ ያደርግ ነበር። ከ86 ጀምሮ ተቅልሎ መምህርነት በመተው ወደ ኢትዮጵያ ተዋህዶ ቤተክርስቲያን ዜና ቤተክርስቲያን አገልግሎት እስከ ህልፈተ ህይወቱ ካሳይ ተመራማሪ ነበር፣ ደራሲ ነበር። ለሀገር የሚጠቅሙ ሀገር በቀል የሆኑ ጽሁፎች አሉት። እስከ 7 መጽሐፍት ህብረብር 1፣ ህብረብር 2፣ ህብረብር 3 የሚሉ መጽሐፍቶች ገበያ ውለዋል። ምንኩስና በኢትዮጵያ፣ ብፁዓን እነማን ናቸው፣ ምስጢረ ፊደላት፣ ባህልና ትውፊት በኢትዮጵያ በሚሉ የተለያዩ መጽሐፍቶች ገበያ ውለዋል። ያልታጠቀኝነት ግንባር የሚሰጥ ለጥቅም ብሎ የማይለማመጥ ደፋር በረኛ፣ ደፋር ተሟጓች ነበር ካሳይ።
ካሳይ በኢትዮጵያ ብሔር ብሔረሰቦች ባህልና ትውፊት፣ በሀገር በቀል እጽዋት፣ በተለይ በበዓላት ቀን የፎቶግራፍ ካሜራው ከእጁ አይለየው። በጉዞው ላይ ያየውንና የተመለከተውን በካሜራው አንስቶ የራሱን መልእክት አክሎ ጋዜጣ ላይ በማቅረብ ትምህርት ይሰጥ እንደነበረ የሚያስታውሱ አሉ። ለካሳይ ገብረ እግዚአብሔር ባለቤት ለወይዘሮ ዝናሽ ተስፋዬ፣ ለስድስት ልጆቹ፣ ለወንድሞቹ፣ ለእህቶቹ፣ ለአጠቃላይ ቤተሰቡ እግዚአብሔር መጽናናትን
ንጉሴን በቅርቡ ከዚህ ዓለም ለሞት የተለዩትን መምህር፣ የታሪክ የቤተ ክህነትና የስነ ጽሑፍ አዋቂ ጭምር የነበሩትን ካሳይ ገብረ እግዚአብሔርን ሕይወትና ሥራ ለተዘከረበት ቅንብሩ አመሰግናለሁ። ያ በመግቢያዬ ላይ አስተዋውቄ የነበረው ይልቁንም ለአዲሱ ዓመት መጀመሪያ ስለ ሙዚቃ ልናወጋ የተያዘውን ቅንብር ላስታውስና ባይሆን ለቀጠሮ ለሚቀጥለው ፕሮግራም ላሳድር። መሆኑን ሙዚቃ ያለበት ቤት ከሌሎች ቤቶች በምን ይለያል? በሚቀጥለው ፕሮግራማችን ነው የምንመለስበት። የየበኩላችሁን ግን ጻፉልን፣ ደውሉልን። ሳያስታብቅ አልቀረም። ለደናደሩ ስንብት የተመረጠው ዜማ ነው። ከማጠቃለያ ዜናው በኋላ መለሳለሁ። እስከዚያው ከጎሳይ ተስፋዬ አራዳ ጋር ነው የምተዋችሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።
ቀዳመ ሰንበት ብሳተላይት ቪኦኤ 24 ዝመሓላለፍ ነቲ ኣብዚ ሰሙን እዚ ዘሕለፍናዮ ንገሊኡ